ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? መሰናዶቻችንን እናስተዋውቃችሁ።
ተሐደ ዘበገሰኒ አነ ንበተስበይ ከኸይድ ክማላለስ ከለኹ ተምቆል ትምህርት ዘይብሎም ስራሕኹም
ቤተሰቤን ልጠይቅ ስሄድ ትምህርት ቤት እንደሌላቸው ተረዳሁ። እዚህ ልጆች ትምህርት ቤት ሲሄዱ ምን ያህል ደስተኛ እንደሆኑ አውቃለሁ። እነዛ ልጆች የሚፈልጉትም እሱኑ ነው። በእግራቸው ሩቅ እየሄዱ ሲማሩ ብዙ ችግር እንደገጠማቸው ስሰማ እጅግ አዘንኩኝ።
በምሽቱ በዚህ ዙሪያ ዘገባለን፣ ሌሎች ጥንቅሮችም ይዘናል። ኤደን ገረመው መሰናዶውን በመምራት በድምፅና ምስል ምህንድስናው ደግሞ ኤልያስ አስማረ አብሮኛል። ከመላው የአሜሪካ ድምፅ የስቱዲዮ እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ያቸው የበዛውን ዩናይትድ ስቴትስ ውስጥ ያሳለፉት ወይዘሮ ሊዲያ ሸፈርድ ንብረታቸውን ሸጠው ትግራይ ውስጥ ለተወለዱበት መንደር ትምህርት ቤትና ክሊኒክ ሰርተዋል። እርሳቸው ባሰሩት ትምህርት ቤት የተማሩ ከተለያዩ ኮሌጆችና ዩኒቨርሲቲዎች ተመርቀው ዛሬ ማህበረሰባቸውንም ሀገራቸውንም ቤተሰቦቻቸውንም በተለያዩ መስኮች እያገለገሉ ይገኛሉ። ብርሃን ኃይሉ በቅርብ ሳምንት እዚህ የአሜሪካ ድምጽ ስቱዲዮ ውስጥ ጋብዛቸው ነበረ። ሳራ ፍሳዬ እንደሚከተል ተለው ዘገባውን ታቀርባለች።
ተምቆለታ ብሮህ ኩመጽሃሎ ሃንጦላ በእንስሳ
ወይዘሮ ሊዲያ ሸፈርድ ተወልደው ያደጉት በትግራይ ማዕከላዊ ዞን ሀሃይለ ወረዳ በመትገኘው ፍረስማይ ቀበሌ ነው። በደርግና በህዋሃት መካከል ጦርነት ሲነሳ በለጋድሚያቸው ለስደት መዳረጋቸውን ይናገራሉ። ከብዙ አመታት በኋላ እንደ ኢትዮጵያ አቆጣጠር በ1990ዎቹ መጨረሻ ወደ ትውልድ ቀያቸው ፍረስማይ ሄዱ።
ተሐደ ዘበገሰኒ አነ ንበተስበይ ከኸይድ ክማላለስ ከለኹ ተምቆል ትምህርት ዘይብሎም ስራሕኹም
ቤተሰቤን ልጠይቅ ስሄድ ትምህርት ቤት እንደሌላቸው ተረዳሁ። እዚህ ልጆች ትምህርት ቤት ሲሄዱ ምን ያህል ደስተኛ እንደሆኑ አውቃለሁ። እነዛ ልጆች የሚፈልጉትም እሱኑ ነው። በእግራቸው ሩቅ እየሄዱ ሲማሩ ብዙ ችግር እንደገጠማቸው ስሰማ እጅግ አዘንኩኝ። አንዲት ልጅ ከትምህርት ቤት ስትመለስ ደክሟት ለማረፍ ከዛፍ ጥላ ስር እንደተቀመጠች እንቅልፍ እንዳሸለባትና እዚያው ጅብ እንደበላት ስሰማ በጣም አዘንኩኝ። እኔ ምቾት ባለበት ሀገር እኖራለሁ፣ በህይወት እስካለ ነው ሰርቼ መኖር እችላለሁ፣ ልጆቼም እንዲሁ ናቸው።
ብዙ አካባቢው ሰው እማማ ሊዲያ እያለ ነው የሚጠራቸው። የሚኖሩት በአሜሪካ ሜሪላንድ ግዛት ሲሆን ሁለት ልጆች አሏቸው። ሶስት የልጅ ልጅም አይተዋል። ቤታቸውን መኪናቸውንና ሌላም ንብረታቸውን ሸጠው የቆጠቡትንም ጨምረው በ1998 ዓ.ም ሊዲያ ከፍተኛ ሁለተኛ ደረጃ ትምህርት ቤትን ገነቡ። ትምህርት ቤቱ በ16 ዓመታት አገልግሎቱ ለተለያዩ ደረጃዎች የበቁ ተማሪዎች አፍርቷል። ነገር ግን በትግራይ ክልል ከሁለት ዓመታት በላይ በዘለቀው ጦርነት ምክንያት ያ ትምህርት ቤት ጉዳት ደርሶበታል።
የሀቶሉ እንዴ አይኮድኩናነ ታብዚ ነገራን ታብዚ ጀመረ።
እኔ ግጭቱ ከተጀመረ ወዲህ አልሄድኩም። ይሁን እንጂ እዚያ ያሉ እህትና ወንድሞቼ አይተውታል። ስለ ሁኔታውም ነግረውኛል። ቁሳቁስ መሳሪያና ንብረቶቹ መዘረፋቸውና መሰባበራቸውን የቀረውም መውደሙን ሰምቻለሁ።
ተተሰረቀ ተሰሪቁ ተሰረካ ተሳብሶ ዝሆነ ብዙ ሀቅ።
ያኔ ወይዘሮ ሊዲያ በስማቸው የተሰየመውን ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሰሩት በ25 ሚሊዮን ብር ነበር። 16 ክፍሎችን የያዘ 4 ብሎኮችና ለቤተ ሙከራና ለአስተዳደር ቢሮዎች የሚያገለግሉ ክፍሎች ያሉባቸው 3 ብሎኮች ያሉት ትምህርት ቤት ነው። ሙሉ ቁሳቁስና መሳሪያዎች፣ ትጥቆችና መጫወቻ ሜዳም ያሟላ በ4 ሄክታር መሬት ላይ ያረፈ ነው። ይህ ወይዘሮ ሊዲያ ገንብተው ያስረከቧቸው ትምህርት ቤት አሁን ስላለበት ሁኔታ ጊዜያዊ ዳይሬክተሩ አቶ አረጋዊ ገብረ ሊባኖስ ይናገራሉ።
የሕዝኒ ናይ ኩነታት ግን ማሕበረሰብ ናይቲ ከባቢ
ሁኔታው አሳዛኝ ነው። የአካባቢው ማህበረሰብ፣ ተማሪዎች፣ መምህራን የስነ ልቦና ጉዳት ደርሶባቸዋል። የቁሳቁሱና የመሳሪያዎችን ሁኔታ ስናይ ደግሞ ትምህርት ቤቱ እንደ ቀድሞ አይደለም። የመማር ማስተማሩ ሂደት እየተካሄደ ያለው ቤተ ሙከራዎች፣ የፈጠራ ማዕከሎችና አጋዥ መሳሪያዎች ሳይሟሉ ነው።
በዚያ ላይ ሴቶች ለስነ ልቦና ቀውስ የበለጠ መጋለጣቸውን መምህርት ኪዳን ገብረትንሳኤ ይናገራሉ።
ተንደቀን ሲሆን አይስና አምሮ ችግር በጥሽውን ይው እንደገና ብዙ ህጻገማ ተገኘ።
ሴቶች ብዙ የስነልቦና ችግሮች አጋጥሟቸዋል። አንዳንዶቹ ተደፍረዋል። አንዳንዶቹ ደግሞ የቤተሰባቸው አባል ሲገደል አይተው በጣም ደንግጠዋል። ከጦርነቱ በፊት ሴት ተማሪዎች ግማሽ ያህል ይሆኑ ነበር። አሁን ቁጥራቸው ወደ 20 ከመቶ ወርዷል።
ዘነበራይ መምህር ምስትማር ከዚ አብ ክላስ ትረኸን እንደቃንስቲዮ ውህዳትየን
በእምነት ነጋና ቢኒያም ተክለ ማርያም በፈረስ ማይል ሊዲያ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪዎች ናቸው። ኮቪድና ጦርነቱ ወደ ኋላ ባይጎትቷቸው ኖሮ አሁን የኮሌጅ ተማሪ ሆኖ ነበር።
ዲስክታት ናይ ተሰባበረ እዩ ሀፍት ሓደ ናይ ካውን የቤተ ፈተነ ምስ ፕራክቲካል ቲዮሪ ጥራይንበር ፕራክቲካል ዝበሃል ምንም
የተማርንባቸው ወንበሮችና ሌሎች ቁሳቁስ ተሰብረዋል። ወደ ላብራቶሪ ስንመጣ በንድፈ ሀሳብ እንጂ በተግባር የምናየው ነገር የለም። በአጭሩ የትምህርት ቤቱ መዋቅር የለም፣ ህንፃው ብቻ ነው የቀረው። ይህንን እያዩ መማር ልቦናን ይጎዳል።
ወይዘሮ ሊዲያ አሁንም ወደ 1,000,000 ብር የሚጠጋ ድጋፍ በማድረግ ቁሳቁስ ለማሟላት ማገዛቸውን ዳይሬክተር አረጋዊ ገብረ ሊባኖስ ተናግረዋል።
ልዕሊ 852,000 ብር ዝዋግኡ
13,000 ደብተርና 2,600 ብዕሮች እንዲገዛ አድርገዋል። ራሳቸው ይህንን ካደረጉ በኋላ ከ300 በላይ ተማሪዎች ተመልሰዋል። ጠንክረን መስራታችንን ከቀጠልን ከእኛ ጋር እንደሚሆኑም በተወካያቸው በኩል ቃል ገብተውልናል።
ጽቡቅ ቃልን ይበናና አይደንምት ተወካሊን ጌር ማለት
የወይዘሮ ሊዲያ ግብረሰናይ የትምህርት ቤት ብቻ አይደለም። አንዴ ትምህርት ቤቱንና ቤተሰቦቻቸውን ሊጎበኙ ወደ ቀያቸው ሲሄዱ መንገዳቸው ላይ ያጋጠማቸውን ከአስር ዓመት በኋላ ሲናገሩ ዛሬም ስሜታዊ ይሆናሉ።
አብ መገዲ ሓንቲ ክትወልድ ቀረስ
ከፈረስ ሰማይ ወደ አድዋ እየተመለስኩ ሳለው መንገዳችን ላይ 3 ሰዎች ከአንዲት ነፍሰ ጡር ጋር ዛፍ ጥላ ስር ተቀምጠው ነበር። እኛ የነበርንበትን ሚኒባስ ሲያዩ እባካችሁ ልትወልድ የደረሰች ናት ተባበሩን ብለው ሹፌሩን ሲማጸኑ መኪናው ሙሉ ስለነበረ ሊተባበሯቸው አልቻሉም። እኔ ወንበሬ ልስጣት ስል ብቻዋን መሄድ አትችልም አሉ። እውነትም የቅርብ ሰው ያስፈልጋት ነበርና ያን ቀን እሷ ላይ ያየሁት ስቃይ ሁሌም ከአይነ ህሊና አይጠፋም። አማዘን ኩና በነባሩ ክሊኒክ ውስጥ የማዋለጃ ማዕከል ለመስራት ወሰኑ።
ከመይ ከምት ቆንዞ ነበረት ማለት ነው።
ማዕከሉን እንዳሰቡት ማሰራት ቢጀምሩም ንብረታቸውን ሁሉ ለትምህርት ቤቱ ግንባታ ለማዋል ስለሸጡ እንዲህ ቀላል አልሆነም።
ናኦ ፋንድሬዚንግ ገረም በተሰዋቴ ሀግዘና ነው ሀግዘም ነው ተወሰነ ገንዘብ 15 $1,000 ተሐግዘያ።
በዚህ አካባቢ የሚኖሩ ወዳጆች ዝግጅት አድርገው $25,000 አሰባሰቡልኝ። ብዙ ወጪ ተደርጎበታል። እኔ ማህበረሰቤን መርዳት ፈልጋለሁ። አንዳች መሰረት ማበጀት ፈልጋለሁ። ህዝቡ ለእኔ ወላጆቼ፣ ወንድም እህቶቼ፣ ልጆቼም ናቸው ይያምናሉ። እንደዚያ ከተጋገዝን ማህበረሰብን መለወጥ እንችላለን። መኖሪያ ቤት የሌላቸው፣ ቅያሪ ጫማ የሌላቸው ወንድሞች እህቶች አሉኝ እኮ። ለነሱ እኔ ስላለኋቸው ይበላላቸው። ቀሪውን ራሳቸው እየሰሩ ይሞሉታል። እኔ የማየው የባሰውን ነው። እነዛ አጋዥ የሌላቸውስ ማን ይድረስላቸው?
ይህ ማዋለጃና ሙሉ ቀዶ ሕክምና ይካሄድበት የነበረ ክሊኒክ ልክ እንደ ትምህርት ቤቱ የጦርነቱ ሰለባ ሆኗል። ወደ 9,000,000 ብር የሚገመቱ ውድመት እንደደረሰበት የማማ ሊዲያ የእናቶችና የህፃናት የጤና ማዕከል ጊዜያዊ አስተዳደር አቶ ኪደ ተስፋ ማርያም ይናገራሉ።
አብናይ ንብረታት ክርን ከለማ አጠቃላይ ናይ ጀነሬተር ሆነ ሞተራት የለም ትራንስፖርት
ንብረትን ስንመለከት ከ1.9 ቢሊዮን ብር በላይ የሚገመቱ አነስተኛ የኃይል ማመንጫዎች፣ የመጓጓዣ አገልግሎት መስጫዎች፣ ሙሉ ቀዶ ሕክምና ይደረግበት የነበረ ማዕከል በመሆኑም የአልትራሳውንድ፣ የነፍሰ ጡሮች ወርሃዊ ክትትል መሳሪያዎች እንዲሁም 4,000,000 ብር የሚገመቱ የተለያዩ ንብረቶች ተዘርፈዋል። አንዳንዶቹም ውድመዋል። በመሰረተ ልማት ላይ 1.3 ሚሊዮን ብር የሚገመት ውድመት ደርሷል።
የሕክምና ባለሙያዎች ዛሬ ብርሃን በሌለ ጊዜ አገልግሎት የሚሰጡት አንዱ ሲሰራ ሌሎች የሞባይል ስልኮቻቸውን መብራት እያበሩለት እንደሆነ ሰራተኞቹ ተናግረዋል። ውድመቱ በተለይ በእናቶችና በህፃናት ላይ አሳርፈዋል ስለሚሉት ጉዳትና በስራቸው ላይ ስላለው ጫና የጤና ባለሙያዋ ሲስተር ሀደር አስፋው አብራርቷል።
አሁን ሰዓት እዚህ ሶላር ስለዚህ ያለፈደ
አሁን ለአንዲት እናት የሶላር ኃይል መሳሪያ ለመከራየት እስከ 3000 ብር ይጠይቃል። በበጀት ላይ ከባድ ችግር እየፈጠረብን ነው። ከተገላገለች በኋላ ደግሞ ቢያንስ 24 ሰዓት እዚሁ ክትትል እየተደረገላት መቆየት ይገባት ነበር። ይሁን እንጂ በደረሰው ውድመት ምክንያት አገልግሎት እየሰጠን ያለነው በጥቂት አልጋዎች ነው። ስለዚህ የተገላገለችው አልጋውን ፈጥና እንድትለቅ ትገደዳለች። ይህንን እየተጋፈጥን ግን መስራታችንን አላቋረጥንም።
ወይዘሮ ሊዲያ ዛሬ የሚኖሩት ከደባል ጋር አንድ ክፍል መኝታ ቤት ተከራይተው ነው። የዕለት ተዕለት ሕይወታቸውን የሚገፉት በሕዝብ ማመላለሻ እየተጠቀሙ ነው። እንደዚያ ደክሜ ለማህበረሰቤ ያበረከትኩት ሁሉ እንዲሆኑ ስመለከት ያኔ ከልጆቼ አፍ የነጠቅኩትን የፈለጉትን እንዳይገዙ የከለከልኳቸውን ሳስታውስ አዝናለሁ አሉ ወይዘሮ ሊዲያ።
ከዳውን ተገዘለም ከልሆ ወይ ጭመተሩስ ማሚ የዚ ሕሱር ገዚ ይኽልና
ለምንድን ነው ርካሽ ጫማ የምትገዥልን? እኛ የምንፈልገው ጥሩን ጫማ ነው ሲሉ እናንተ የምትለብሱት የምትጫሙት አላችሁ። ሀገር ቤት ያሉ ወንድሞቼና እህቶቼ ግን የሚጫሙትም ሆነ የሚለብሱት የላቸውም እላቸው ነበር። በዚህ ሁኔታ የሰራሁት እንደዚህ ተዘርፎና ወድሞ ሳይ አዘንኩኝ። ይሁን እንጂ ህንጻው አልፈረሰም አለ። እሱን ለመጠገንና የጠፋውን ለመተካት ሁሉም የሚቻለውን ያበረክታል ብዬ ተስፋ አደርጋለሁ።
ዝፈረሰ ክንጭጉ ነው ኩላህና ተስፋ ገብር።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከቅርብ ጊዜ ወዲህ በማህበራዊ የትስስር መድረኮች በተለይም ደግሞ በዩቲዩብ እና በቲክቶክ ድረገጾች ተሰርተው የሚቀርቡ የፊልምና አጫጭር ድራማዎች ይዘት ላይ ቅሬታዎች እየተሰሙ ነው። መድረኮቹ ሁሉንም ሰው ፊልም ሰሪ እንዲሆን የፈጠሩት እድል የፊልም ሙያና ስነ ምግባር እንዲሁም ደግሞ የማህበረሰብ እሴትን ያልጠበቁ ይዘቶች እንዲበራከቱ ምክንያት ስለመሆኑ የአሜሪካ ድምጽ በጉዳዩ ላይ ያናገራቸው የጥበቡ ባለሙያዎች ያስረዳሉ። በእርግጥ የማህበራዊ ትስስር ገጾች ለፊልም ጥበብ ያመጡት እድል መኖሩን ባለሙያዎቹ ሳይገልጹም አላለፉም። ሆኖም ግን ሀያሲያን እንዲበራከቱ በማድረግ ተመልካቾች የሚያዩትን ይዘት እንዲመርጡ ማበረታታት አቀራረቡን ለመግራት ያስችላል ብለው እንደሚያስቡም አመላክቷል። አስማማየ ነው የፊልም ባለሙያዎቹን ቤዛ ኃይሉና ሄኖክ አየለን አነጋግሮ ያሰናዳው ዘገባ ይቀጥላል።
በዘመናዊ የመረጃና ኮሙኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆኖ በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምሯል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎች እንዲሰራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ይሉ ትናገራለች።
አሁን በትንሽ ብር ፊልም መስራት ዩቲዩብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ሰሪ ማለት አልችልም፣ በቃ ባለሀብትም ሊሆን ይችላል። የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል፣ ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው ነው የመጣው። እና ብዙ ተመልካቾች አሉ። ለምሳሌ እኛ የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየመጣ ነው ይለዋል። እና በአጠቃላይ በደምብ ሳስተው ነው እየወረደ ነው የሚሉት። ግን አሁንም ሲኔማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቱብ ላይ ጥሩ ስራዎች አይሰሩም ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ። ግን ያው ከስንዴው ጋር እንክርዳዱም አለ እና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን።
ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባህልና እሴት ታማኝ የመሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል።
ደራሲ እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲያም ወይንም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ ለመጠንቀቅ ይሞክራል። እያንዳንዱ ደራሲ ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆኑ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆሞ ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲ ፍላጎት ማለት ነው።
እንቆቅልሽ የአምሌ ሙሽራና ዶቃ ፊልሞችን በመድረስና በቴሌቪዥን በተላለፈው እረኛ የድራማ ላይ በድርሰት ከተሳተፉ አንዱ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲዩብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩ ትናገራለች።
እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት፣ ከማህበረሰቡ መቅደም፣ አርቆ ማየት፣ ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የ13 ዓመት የ12 ዓመት እና ምናልባት እንዳልኩ የ13 የ14 ዓመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ከየት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። ለወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም፣ በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን፣ ያየናቸውን ፊልሞች ግን አንረሳም፣ ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸው እና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑት ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ፣ በጣም ጥንቃቄ የሚጠይቁት እድሎም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝ የልጆች እናት ነኝ። ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለአነሳኸው ደስ ያለኝ።
በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና ጸያፊ ፈጠራ ታሪኮችን እያሰራጩ ሕዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በትይዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየል ያመለክታል።
እንደ አንድ ማህበረሰብ አካል ሆኜ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል። ተመልካችን የመምረጥ አቅም ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጅ የሆኑ ሰዎች ያዩታል። እንዲሁ ጊዜ ለማሳለፊያ ሰዎችም ከፍተ ያዩታል እና በዛ ውስጥ በጣም ሰፊ ነው የሚሆነው ድዳሜጁ። ግን እኛም ሀገር ብቻ አይደለም፣ ያው እንደምታውቀው በዓለም አቀፍ ደረጃ ይሄ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣው እና በጎ ጎኖች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል እና ሰፊ ነው፣ ምንም ጥርጥር የለውም። አደገኛም ነው፣ ሰፊም ነው የሚመጣው ችግር።
የፊልም ድርሰት አዘጋጇ ቤዛ ኃይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ እሴቶች ላፈነገጡ ይዘቶች እይታን በመፈግ ብልሽቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛ ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች።
የሀሳብ ነጻነቱን እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደ ማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን ሄደን የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው። አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል። በተለይ ወደዚህ ወደ ኮንቴንቱ ዓለም ለገቡት ለወጣቶቹ ማለት ነው። እዚህ ቲክቶክ ላይ ዩቱብ ላይ አጫጭር ድራማ የሚሰሩትን ልጆች ጭራሽ ዲስካሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህን ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችም ወይም ኮንቴንት ሰሪዎችን ማበረታታት ይችላል። ስንዴውን እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካቹ ነው። ስንዴው እየበዛ ሲመጣ እንክርዳዱ እያነሰ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም መስሎ ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘው። ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። ትንሽ ውዝግብ የሚያስነሱ ከመስመር ወጣ ያሉት ነገሮች ናቸው እንደውም የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት። ስለዚህ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም ከማህበረሰብ እሴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው።
የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙ አመገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንታሪ ሀያሲያን መብራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል።
በኢትዮጵያ ፊልም ውስጥ ደጋግመን እንደምንናገረው ሀያሲ ቦታ ላይ ማንንም የለም ወይንም ኦልሞስት ማንንም የለም ነው የምንለው። ይሄ ነገር በመጉደሉ ምክንያት ሐሳቡን የሚያስታጣ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለምና ተመልካችና ደራሲ ወይንም አምራቹ ነው ያለው። ደራሲና ተደራሲ ብቻ ነው ያለውና አያሲ መጉደሉ ነገር ይመስለኛልና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ አጥፍ ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። ሚዲያዎች ለምሳሌ በአመት ውስጥ 5 ሊሆን ይችላል ወይንም በሩብ አመት አንድ ጊዜ ጠቅለል እያደረጉ የሚቃኙት ነገር ያስፈልጋል። ከዛም በጠበበ ጊዜ ቢሰራ ጥሩ ነበር፣ ግን እንደው በአመት 4 ጊዜ እንኳን የሚዲያ እንቅስቃሴዎችን በሪሰርች አስደግፎ ውይይት መፍጠር አጀንዳ ማድረግ ያስፈልጋል። አለበለዚያ ልክ እንደዚህ አይነት ክስተቶች ሲከሰቱ ብቻ ነው የምንጠራራ እና የምንነጋገረው። ያ ደግሞ ነገሩን ከስሩ አያክመውም ብዬ አስባለሁ። እና ችግሩ አለ፣ ግን ችግሩ እንዴት ይቀረፋል የሚለው በቃ ከስር ከመሰረቱ ይህንን ነገር እየተከታተለ የሚሰራ እንዳልኩ የአያሲው ወገን ጎሎዛል ብዬ ነው ማስበው።
እንደ ዩቲዩብ እና ቲክቶክ ባሉ ማህበራዊ ትስስር መድረኮች እየታዩ ያሉትን የሙያዊነትና የማህበራዊ ሱስነት ጸጸቶችን በመግራት ረገድ መንግስት ሙያዊ ነጻነትን ታሳቢ ያደረገ ክትትል በማካሄድ ከንቱ መጠቀም የሚያደርጉትን እንዲቆጣጠርም ባለሙያዎቹ ጠይቀዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የዩናይትድ ስቴትስ የድንበር ጠባቂዎች ባለፈው የጎርጎሮሳውያኑ 2023 ዓመት 24,000 የሚሆኑ ቻይናውያን ስደተኞች ድንበር አቋርጠው ሊገቡ ሲሉ መያዛቸውን አስታውቋል። ክስተቱ ከቀደመው ዓመት አንጻር በ12 እጥፍ የላቀ ሆኖም ተገኝቷል። አብዛኞቹ ስደተኞች የፖለቲካ ጥገኝነት ጠያቂዎች ሲሆኑ ከነዚህ ውስጥ በቻይና አነስተኛ ቁጥር ያላቸው የዌህ ሙስሊም ብሔሮች ለየት ብለው የታዩት ናቸው። ኤረን ራነን ከኒውዮርክ ያደረሰን ዘገባ እንደሚከተለው ተጠናቅሯል።
በደመቀው አንደኛው የኒውዮርክ መንደር ውስጥ የዌህ ሙስሊም ስደተኞች በአካባቢው ነዋሪ የሆነ ነጋዴ ባዘጋጀላቸው ሀላል የእራት ግብዣ ላይ ታድመዋል። ስደተኞቹ በዩናይትድ ስቴትስ ደቡባዊ ግዛት በኩል ወደ ሀገር የገቡ የፖለቲካ ጥገኝነት ጠያቂዎች ናቸው። ቻይናውያኑ ዌህ ሙስሊሞች ከቻይና ከሚሳደዱት ከዊገር ሙስሊሞች አንጻር ዝቅተኛ የሃይማኖት ጫና የሚደረግባቸው ናቸው። ይሁን እንጂ ከቅርብ ጊዜ ወዲህ ከስደተኞቹ እየተሰሙ ያሉት ታሪኮች ነገሮች እየተለወጡ መሆናቸውን ያመለክታሉ። ቃለ መጠይቅ የተደረገላቸው ግለሰቦች በቻይና ለቀሩት ቤተሰቦቻቸው ደህንነት ሲባል ስማቸው እንዲጠቀስ አይሹም።
ፖሊስ ስልክህን፣ ፎቶህን፣ መልእክቶችህንና ማህበራዊ ሚዲያውን ይፈትሻል። ስለ ሃይማኖት አንድ ነገር ከተገኘ ትልቅ ችግር ያጋጥማል።
እኚህ ሰው እሳቸውና ባለቤታቸው እስልምናን መከተላቸው ከታወቀ በኋላ የመንግስት ኃላፊዎች ወደ ቤታችን ይመጡ ነበር ይላሉ።
For example, the morning, some people come home and read and watch.
ለምሳሌ ጠዋት ላይ ሰዎች ወደ ቤቴ ይመጡና ምን እንደምናደርግ ይጽፋሉ። እኔና ባለቤቴን እና ቤተሰቤን እየተመለከቱ ማን ምን እንደሚል ማን ምን እንደሚያደርግ ይጽፋሉ። 4-5 ጊዜ ወደ ቤቴ መጥተዋል። ቤቴ ውስጥ አድራውም ያውቃሉ። በቤቴ ውስጥ በይፋ መጸለይ አንችልም።
የቻይና ባለስልጣናት ለአሜሪካ ድምጽ በላኩት መግለጫ መሰረት የሃይማኖት ጭቆና ክሶቹን እንዲህ በማለት አጣጥለዋል።
የቻይና መንግስት የዜጎችን የእምነት ነጻነት በህጉ መሰረት ይጠብቃል። በቻይና ውስጥ ያሉ ሁሉም ብሔረሰቦች በህግ በተደነገገው መሰረት ሃይማኖታቸውን የማካሄድ መብት አላቸው። በቻይና ውስጥ የሃይማኖት ጣልቃ ገብነት የሚባል ነገር የለም።
ይሁን እንጂ በቻይና ጉዳይ ባለሙያ የሆኑት የማንቸስተር ዩኒቨርሲቲ ባልደረባ ዴቪድ ስትሮፕ ባለፈው 10 ዓመት በቻይና የሃይማኖት ጭቆና እያየለ መጥቷል ይላሉ።
Starting in 2014 we see a move to securitize Islam, which means that the government is
ከጎርጎሮሳውያኑ 2014 ጀምሮ እስልምናን ለማጥቃት እንቅስቃሴ ያየን ነው። ይህም ማለት መንግስት በሃይማኖታዊ እንቅስቃሴዎች ላይ እገዳዎችን ለማድረግ እርምጃዎችን እየወሰደ ነው።
ስትሮፕ የቻይና መንግስት በቅርቡ ከሃይማኖት ነጻነት ጋር ተያይዞ ቁጥጥሮችን ካጠበቀ በኋላ እጅግ ብዙ ቻይናውያን ሙስሊሞች ከለላ እየፈለጉ መሆኑን ይናገራሉ።
So in particular in 2023 there was this big clash over mosque that was being renovated
እንደ አውሮፓና ቆጣጥር በ2023 ህገወጥ የንጻ አሰራር ታይቶበታል በተባለ መስጊድ ላይ እድሳት በሚደረግበት ወቅት ትልቅ ግጭት ነበር። እናም ሰዎች ከአካባቢው ፖሊሶች ጋር ተጋጭተው ነበር። ይህም ብዙ ሰዎችን ተጨማሪ ጭቆና ሊኖር ይችላል የሚል ፍራቻ እንዲኖራቸው አድርጓል።
ወደ እራት ግብዣው መለስ ስንል ታዲያ እነዚህ ስደተኞች በጋራ የሚኖሩ ሲሆን ለምግብና ለልብስ ፍላጎታቸው በማህበረሰቡ ድጋፍ ላይ ይወደቁ ናቸው። ይሁን እንጂ አብዛኞቹ ስደተኞች ጥሏቸው ለመጡት ቤተሰቦቻቸው ነው የሚጨነቁት።
በአሁኑ ጊዜ እኛ ብቻ ሳንሆን በቻይና ውስጥ በእስልምና እምነት ውስጥ ያሉ በጭቆናው ምክንያት የትውልድ ቀያቸውን ትተው የወጡና ያለማቋረጥ በእንቅስቃሴ ላይ የሚገኙ ሌሎች ብዙዎች አሉ። እኛ ወደ ዩናይትድ ስቴትስ ለመምጣት እድለኛ ከሆኑት ውስጥ ጥቂት ሰዎች ነን።
ምንም እንኳን የጥገኝነት ጥያቄያቸው እስካሁን ድረስ መልስ ባያገኝም ስደተኞቹ ያለምንም ስጋት እያመለኩና ከቤተሰቦቻቸው ጋርም በጋራ አዲስ ህይወት እየጀመሩ ነው። ለኤረን ራናን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር አብረናችሁ ነበርን። በነገው ምሽት እንገናኝ። ጤና ይስጥልን።